The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አምሽታችኋል። ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ለዛሬ ሐሙስ ሚያዝያ 29 ቀን 2007 ዓ.ም የተሰናዱ ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። የማስተናግዳችሁ ሰለሞን ክፍሌ ይሆናለሁ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅት ታየ እንስማ።
ጤና ይስጥልኝ እንደምን አመሻችሁ። እስላማዊ መንግስት ብሎ ራሱን በሚጠራው አሸባሪ ቡድን አይሲስ ሊቢያ ውስጥ የተፈጸመውን ግድያ ተከትሎ በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያን ከዚያች ሀገር ወደ ሀገራቸው መመለስ ጀምረዋል። በፈቃደኝነት ለመመለስ ከተመዘገቡት 300 ኢትዮጵያውያን የመጀመሪያዎቹ 20 ተመላሾች ትናንትና አዲስ አበባ መግባታቸውን የውጭ ጉዳይ ሚኒስቴር አስታውቋል። እስክንድር ፍሬው ዘገባ ልኳል።
አሸባሪው ቡድን አይሲስ በሊቢያ ይኖሩ በነበሩ ኢትዮጵያውያን ላይ የፈጸመው አሰቃቂ ግድያ በዚያ የቀሩትን ሕይወት አስቸጋሪ አድርጎታል። በርካቶችም ውሎ አዳራቸው የስጋት መሆኑን እየተናገሩ ነው። ከነዚህ መካከል በፈቃደኝነት ወደ ሀገር ለመመለስ የተመዘገቡትም ናቸው ትናንት አዲስ አበባ መግባት የጀመሩት። አዲስ አበባ የገቡትን የመጀመሪያ 20 ተመላሾች በቦሌ አውሮፕላን ማረፊያ የተቀበሉት የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙልጌታ ዜጎችን የማስመለሱ ስራ ቀጣይ እንደሚሆን አስረድተዋል። ከግብጽና ከሱዳን መንግስታት ጋር በትብብር እየተሰራ መሆኑንም ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጡት ቃለ ምልልስ አብራርተዋል።
በርካቶች ተመዝግበዋል። ወደ 300 አካባቢ የተመዘገቡ አሉ። ምናልባት በቀጣይም ደግሞ እንደዚሁ ምዝገባው የሚቀጥል በመሆኑ በርካቶች ሊመዘገቡ ይችላሉ። እነኛን ለማስወጣት መንግስት ጥረቱን ቀጥሏል። ከሱዳን መንግስትም ጋር በመተባበር እንዲሁም ደግሞ በሌላኛው በኩል ደግሞ ከግብጽ መንግስት ጋር በመተባበር ዜጎችን ከአደጋ የማዳን ስራውን ያው እንደምትመለከቱት ተያይዘነዋል። በተለይ ካርቱምና ካይሮ ያሉት ሚስዮኖቻችን፣ ዲፕሎማቶቻችን በከፍተኛ ሁኔታ ይህንን ዓላማ ለማሳካት እየሰሩ
የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም በግብጽ በኩል ዜጎችን መመለስ ስለሚቻልበት ሁኔታ ከአቻቸው ሰምሃ ሺኩሪ ጋር በካይሮ ተነጋግረው መምጣታቸው ተዘግቧል። በቤንጋዚ በኩል ወደ ሱዳን ገብተው ስለሚመለሱ ኢትዮጵያውያን ጉዳይ ከካርቱም መሪዎች ጋር በትብብር እየተሰራ መሆኑም ተጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። ዩናይትድ ስቴትስና ሳውዲ አረቢያ በሺያ ሁቲ አማጽያኑ ውጊያ ምክንያት በሺዎች የተቆጠሩ ሰዎች አገር ጥለው በተሰደዱባት በየመን ለሕዝቡ ሰብአዊ ረድኤት ለማቅረብ እንዲቻል ውጊያው እንዲቆም እንደሚሰራ ስምምነት አድርገዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪና የሳውዲ አቻቸው አደል አልጁቤር ዛሬ ሪያድ ውስጥ ባደረጉት ጋዜጣዊ ጉባኤ የመን ውስጥ ሰብአዊ ረድኤት ማቅረብ እንዲቻል ለአምስት ቀናት ተኩስ አቁም እንዲደረግ ጥረት እየተደረገ መሆኑን ነው ያስገነዘቡት። የቡሩንዲ የፖለቲካ ሁከት ዛሬም አገረሸ። አንድ ሰው ተገደለ፣ ቢያንስ ሌሎች ሶስት ደግሞ እንደቆሰሉ ተሰምቷል። የሀገሪቱ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን ሊወዳደሩ ያደረጉትን ውሳኔ በመቃወም የተቃውሞ ሰልፉ ቀጥሏል። የአይን ምስክሮችና አንድ የቀይ መስቀል ባለስልጣን እንደተናገሩት ዛሬ ሁከቱ ያገረሸው በዋና ከተማዋ ቡጁምቡራ በፕሬዚደንቱ ደጋፊዎችና በተቃዋሚዎች መካከል የተፈጠረውን ግጭት ለማስቆም ፖሊስ ጣልቃ ከገባ በኋላ እንደሆነ ተሰምቷል። በመጨረሻም የብሪታንያ ሕዝብ ዛሬ ሐሙስ የምክር ቤት አባላቱን እየመረጠ ነው። የሕዝብ አስተያየት ግምገማዎች እንደሚጠቁሙት በምርጫው የሚፎካከሩት ያላቸው የሕዝብ ድጋፍ እጅግ የተቀራረበ በመሆኑ እከሌ በአሸናፊነት ይወጣል ብሎ ለመተንበይ አዳጋች ነው። ትናንትና ይፋ የሆነ አገር አቀፍ የህዝብ አስተያየት ግምገማ እንደጠቆመው ጠቅላይ ሚኒስትር ዴቪድ ካምረን የሚመሩት ወግ አጥባቂ ፓርቲ 33% የህዝብ ድጋፍ ይዟል። የኤድ ሚሊባንድ ዋናው ተቃዋሚ ሌበር ፓርቲ ደግሞ በአንድ ነጥብ ብቻ ተበልጦ በ32% ድጋፍ እየተከተለ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ ላጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ ሰማያዊ ፓርቲ ለምርጫ በበጀት ይዟል የሚለው ገንዘብ ከተገቢ ምንጮች መገኘቱ ሊፈተሽ እንደሚችል የምርጫ ቦርድ ምክትል ሰብሳቢ ጠቁመዋል። የፓርቲው የህዝብ ግንኙነት ኃላፊ በበኩላቸው ባሉ ባልታ የሚወራው ሳይሆን የሚሰበሰበው ገንዘብ በህግ ከተፈቀዱ ምንጮች እንደሚሆን ገልጸዋል። መልስካቸው አማሃ ተከታዩን ዘገባ ልኳል።
ትናንትናና ዛሬ ጠዋት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን የዜና ስርጭት ላይ እንደተዘገበው ሰማያዊ ፓርቲ ለዘንድሮ ምርጫ 92 ሚሊዮን ብር በመመደብ በምርጫው እየተሳተፈ እንደሚገኝ በተለያዩ የመገናኛ ብዙሃን እየገለጸ ይገኛል ሲል አትቷል። የፋይናንስ ምንጩን ግን ለብሔራዊ ምርጫ ቦርድ ለመግለጽ ፈቃደኛ እንዳልሆነ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ መናገራቸውን አንድ ጋዜጣን በመጥቀስ ያረጋግጣል። በመቀጠልም ይህ ድርጊት ምን ያህል ህጋዊነት እንዳለው ወይንም እንደሌለው የኢትዮጵያ ብሔራዊ ምርጫ ቦርድን ምክትል ሰብሳቢ ዶክተር አዲሱ ገብረ እግዚአብሔርን እንዲያብራሩ ያቀርባቸዋል። ምክትል ሰብሳቢው እንዳስረዱት ፓርቲዎች ገንዘብ ሊያገኙ የሚችሉት ከኢትዮጵያውያን አባላትና ደጋፊዎቻቸው እንዲሁም ከመንግስት የሚሰጥ የፋይናንስ ድጋፍ ብቻ እንደሆነ አስገንዝበዋል። ስለሆነም ማንኛውም ፓርቲ የገንዘብ ምንጩን እንዲያሳውቅ በኢትዮጵያ ምርጫ ቦርድ ሲታዘዝ ትዕዛዝ መፈጸም እንዳለበትም አስገንዝበዋል። በቅርቡ ሰማያዊ ፓርቲ ጠርቶት በነበረ አንድ ጋዜጣዊ መግለጫ ላይ ለህዝብ ግንኙነት ኃላፊው ቀርበው ከነበሩት የጋዜጠኛ ጥያቄዎች አንዱ ይኸው ፓርቲው አዘጋጀው የተባለው የምርጫ በጀት ነበረ። አቶ ዮናታን ተስፋዬ ዘርዘር ያለ መልስ ነበረ የሰጡት።
አዎ 92 ሚሊዮን ብር መድበናል። ይሄ ከአባላት እና ከደጋፊዎች የሚሰበሰብ ነው። ይህንን ብር ደግሞ በሂደት በስራ ነው እየሰበሰብክ የምትሄደው። አንድ መስሪያ ቤት ሲያቅድ ገና የሚሰበስበውንም ጭምር ነው የሚያቅድ። ፓርላማውም ሲያቅድ ገና የሚበደረውን ጭምር እያሰበ ነው። ፓርቲው በምርጫው ጉልህ ሚና ይኖረኛል ብሎ አስቦ ይህን አመት የምርጫ አመት ነው ብሎ ሰፋ ያለ እቅድ ይዞ በሀገሪቱ ደረጃ ከሶማሌ ክልል በስተቀር እጩዎች አቅርበናል። ስለዚህ ለዚህ ሁላ በሚመጥን ነገር ትልቅ የፋይናንስ አቅም ያስፈልጋል። ስለዚህ ያንን ስናቅድ ይህን ያህል ብር አቅደናል። ስራውን እየሰራን እየተሰበሰበ የሚሰራ ስራ ስለሆነ አዎ ልክ ነው። ግን አንዳንድ ስም እንደሚያጠፉት አሉ ዋልተኞች ከዛና ከዚህ ምንጩ ከማይታወቅ አካባቢ የተሰበሰበ ገንዘብ አይደለም። ሲቀጥል በምርጫ አዋጁም መሰረት አንድ ፓርቲ ገንዘቡን ኦዲት ያስደርጋል። ይህ ምርጫ ቦርድን በዛ መልኩ መልስ የሚያገኝ ነው የሚሆነው። አይቼዋለሁኝ የተጻፈውንም ነገር።
ከሌሎች ፓርቲ መሪዎችም ቪኦኤ የተረዳው የምርጫ ተግባራቸውን ለማካሄድ ፓርቲዎች አንድ አይነት የገንዘብ ምንጮች ብቻ መጠቀም እንደሚችሉ ነው። የአንድነት ለዲሞክራሲና ለፍትህ ፓርቲ መሪ አቶ ትዕግስቱ አወሉ ፓርቲው የያዘውን በጀት ለመናገር ያስቸግረኛል ቢሉም ፓርቲያቸው ከመንግሥት ካገኘው ድጎማ ጋር የአባሎቻቸውንና የደጋፊዎቻቸውን አዳምረው ለምርጫ ዘመቻው እንደሚውል ተናግረዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአመራር አባልና የኦፌኮ መሪ ዶክተር መረራ ጉድና በበኩላቸው መድረክ በጀቱን በአንድነት አቅዶ ለአራቱም አባል ድርጅቶች እንደየተሳትፏቸው ያከፋፍላል ብለዋል። እሳቸውም አጠቃላዩን የምርጫ በጀት ለመግለጽ ፈቃደኛ ባይሆኑም መድረክ ከመንግሥት ያገኘው ድጎማ ግን 2,037,000 ብር እንደሆነ ገልጸዋል። አንድ ፓርቲ ከነዚህ ገንዘብ ምንጮች ውጭ ያገኘው ገንዘብ በሕግ ሊያስጠይቀውና ከምርጫም ሊሰረዝ እንደሚችል ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ሁለተኛው ቅንብር እንሸጋገራለን። ባህልና ማህበረሰብ። የሰው ልጅ መግባቢያ ብቻ ሳይሆን ከማንነቱ መገለጫዎች አንዱ የሆነው የቋንቋ ነገር መቼም ያነጋግራል ሲል ይንደረደራል ባህልና ማኅበረሰብ። የባህር ዳር ዩኒቨርሲቲ በርካታ ጥናታዊ ጽሑፎች የቀረቡበትን ሦስተኛውን አገር አቀፍ የአማርኛ ቋንቋ አውደ ጥናት በቅርቡ ነው ያካሄደው። ይህንኑ መነሻ በማድረግ ባህልና ማኅበረሰብ ባለፈው ሳምንት ከሁለት የአውደ ጥናቱ ተሳታፊ ባለሙያዎች ጋር የጀመረው ውይይት በጉባኤው ይፋ የተደረገውን የዩኒቨርሲቲውን የአማርኛ ቋንቋ ማበልጸጊያ ማዕከል ዓላማና አበይት ውጥኖች መልከት አድርጓል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የምሽቱንም በቀደመው ዝግጅቱ ያነሳውን አንድ ጭብጥ መለስ ብሎ በማስታወስ ይጀምራል።
ወደ ባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ተቋም ጉዳይ እንለፍ። ይሄ እያደር እየከፋ የመጣ የሚመስለውና ቀደም ብሎም ዶክተር ሂሩት እንደገለጹት በአማርኛ ቋንቋ ውስጥ የሚታየው አሳሳቢነት የዚህ ተቋምም መመስረት ምክንያት ሊሆን ይችላል የሚል ግምት ማሳደር ይቻላል። እስኪ ስለ ተቋሙ ዓላማና ውጥኖች ባጭሩ ያስረዱ ዶክተር ሂሩት።
ከ2004 ጀምሮ ዩኒቨርሲቲያችን በዚህ ጉዳይ ላይ ስራውን እንደጀመረ ቀደም እንደ በአውደ ጥናቱ የተጀመረው ነገር ያሳየናል። ሆኖም ግን ችግሩን መቅረፍ የሚቻለው እንዲሁም ቋንቋውን ማሳደግ ማበልጸግ የሚቻለው ከምርምር የሚገኙትን ውጤቶች ወደ ተግባር ሲቀየር ነው። በአጋጣሚም ደግሞ ያው ዩኒቨርሲቲያችን የምርምር ዩኒቨርሲቲ ከሚባሉት አንዱ ዩኒቨርሲቲ ነው። የራሱ ራዕይም አለው። ከ2025 ላይ ከ10 ዩኒቨርሲቲዎች አንዱ ዩኒቨርሲቲ እሆናለሁ የሚል ራዕይ አለው። ይህን ራዕይ ለማሳካት እንግዲህ ብዙ የምርምር ተቋሞች አሉት። ከዚህ የምርምር ተቋሞች ውስጥ ደግሞ አሁን እንግዲህ ይሄን የቋንቋ ማበልጸጊያ ተቋም የአማርኛ ቋንቋን ችግርንና ወደፊትም ማደግ አለበት የሚለውን የጥናት ውጤትና ተግባራዊ ጉዳዮች መሰረት አድርጎ ነው የተመሰረተው። እንግዲህ ለምስረታው ዋናው ትልቁ ነገር የሚታዩት ችግሮች ብቻ ሳይሆኑ አሁን አስተካክለን አለመናገራችን፣ አለመጻፋችን፣ የነበረው አጠቃቀም እየቀነሰ መምጣቱ ብቻ ሳይሆን በቋንቋው መጠቀም ከሚገባን በታች እየተጠቀምንበት ነው የሚል አንድ ሌላም ተጨማሪ ሀሳብ አለ። ለምሳሌ በመማር ማስተማሩ ሂደት በሙሉ ትምህርት ላይ የዋለ ቋንቋ አይደለም። ወደ ከፍተኛ ተቋም ከፍ ስንል አንመራመርበትም፣ አንማርበትም፣ አናስተምርበትም። ለዚህ ደግሞ ምክንያቱ ምንድን ነው? አማርኛ የሳይንስና ቴክኖሎጂን ጉዳዮች መግለጽ አይችልም የሚል ችግር ነው። እንግዲህ ይህም እንዳንድ ችግር ነው የሚነሳው። ስለዚህ ለዚህ ብቁ እንዲሆን ቋንቋው በልጽጎ ገላጭነት ደረጃው ከፍ ብሎ ለመመራመር፣ ችግሮቻችንን ለመፈተሽ፣ እውቀትንም ለትውልዱ ለማስተላለፍ፣ ለመግባባትም ጭምር ማለት ነው። እንግዲህ አሁን እየቀላቀልንም ስንናገር መልእክት ይቋረጣል። መልእክት ማድረስ እየቻልን አይደለም በአሁኑ ሰዓት። ስለዚህ እነዚህን ሁሉ ችግሮች በተግባር ለመቅረፍ ሲባል የተመሰረተ ተቋም ነው። ከዚህም አንጻር እንግዲህ ዓላማው ትልቁ ጉዳዩ የቋንቋውን የገላጭነት ደረጃ ከፍ በማድረግ ለመማር ለመመራመርና ለሳይንስና ቴክኖሎጂ ቋንቋ እንዲሆን ማብቃት ነው እንግዲህ ትልቁ ዓላማው።
መልካም። በርቀት ያላችሁን ራዕይ ገላጭነት ደረጃው ከፍ እንዲል ጭምር ሲሉ በቋንቋው ማደግና መበልጸግ ሊገኙ የሚችሉ ጠቀሜታዎችን ጭምር ገልጠዋል። ይበልጥ እያሳሰበ ያለው ግን በማደግ ፋንታ እያሽቆለቆለ መሄዱ፣ አጠቃቀሙ ላይ የሚታዩ ግድፈቶች መጉላታቸው ነውና ሊቀ ሕሩያን በላይ መኮንን ወደ እርስዎ ልሻገር። አሁን ዶክተር ሂሩት ካነሱት ነጥብ በሚለጥቅ መንፈስ እንደ ህብረተሰብ እድገት አካል ቋንቋም እንዲያድግና እንዲበለጽግ ይጠበቃልና ቀደም ብሎ ዶክተር ሂሩት ባነሷቸው መሰረታዊ ጉዳዮችም አንድ ማህበረሰብ ሲያድግ ቋንቋው ሊጠቅም ሊያጎናጽፎ የሚችለውን ጥቅሞችም አብሮ ይጠበቃልና በመቀጨጭና ቀድሞ የነበረውን አቅምም በማጣት ፋንታ እንዲያድግ ነው ወይም የሚፈለገውና እርስዎ መምህርም ኖት፣ የዘመናዊ ትምህርት የቋንቋም አዋቂ ኖት፣ እንዲሁም ደራሲ ኖትና እስኪ ጎልተው የሚታዩትን ችግሮች በእርስዎ ግንዛቤ የትኞቹ ናቸው? ደጋግመን በምናነሳው የቋንቋ አጠቃቀም ግድፈት ውስጥ በጽሁፍም ይሁን በንግግር በመገናኛ ብዙሃንም ይሁን በህብረተሰቡ ዘንድ ጎልተው የሚታዩት ችግሮች የትኞቹ ናቸው? በአመላካችነትም አሁን ዶክተር ሂሩት እንዳነሱት ሁሉ እንዲሻሻል የምንፈልገው ነገር ላይ የትኞቹን ይጠቁማሉ?
እንግዲህ ቋንቋው ችግር ውስጥ እየወደቀ እንደሆነ ይታወቃል። እንግዲህ ቋንቋው በምን መንገድ ማደግ አለበት የሚለው አንደኛ ከመሰረቱ የራሱ የሆነ የቃላት ክምችት አለው። በዚያ የቃላት ክምችቱ ሙሉ በሙሉ መጠቀም መቻል አንዱ መፍትሄ ነው። ነገር ግን ደግሞ የዘመኑ ቴክኖሎጂ ይሄ ሉላዊነት የሚባለው የሚያመጣቸው አዳዲስ አስተሳሰቦች አሉ። በዓለም አቀፍ ደረጃ የሚመጡ አዳዲስ ምርቶች፣ ቁሳቁሶች፣ እቃዎች፣ መሳሪያዎች አሉ እና እነዚህ ሁሉ ይዘውት የሚመጡ ስያሜ አንዳንዴ የቃል እጥረት ሊያጋጥም ይችላል። አሁን እኛ ጋር ያለው ችግር ምንድን ነው? ቋንቋ ውጥረት ሳይኖርበት አላስፈላጊ የተውሶ ቃል በቋንቋ ውስጥ እየተቀላቀለ በተለይም የተማረው የህብረተሰብ ክፍል አላስፈላጊ የቃላት አጠቃቀም ነው አሁን ቋንቋውን በጣም እየጎዳውና እያቀጨጨው የመጣ። በሀገራችን አበባል ሳይሸግር ጤፍ ብድር የሚባል አለ። መዋስ ካለበት ግዕዝ በጣም ሰፊ የቃላት ክምችት አለው። ከዚህ በፊትም ለሳይንስና ቴክኖሎጂ ቃላት ሊቃውንቱ እየተሰበሰቡ ከግዕዝ እና ከሌሎችም ተመሳሳይ የሴም ቋንቋ ቤተሰቦች ሲያስፈልግ ደግሞ እዚሁ ኢትዮጵያ ውስጥ የሚነገሩ የኩሽ ቤተሰቦች አሉ፣ ኦሞቲክም አለ እና እነዚህ ከመሳሰሉት አጠቃላይ የሀገራችን ማህበረሰብ የሚግባባቸው ቋንቋ ውስጥ ቃላት ፈልጎ መተካት የሚቻልበት እድል እያለ እንዳለ የማያስፈልገውንም የሚያስፈልገውንም ቃል እያካተቱ በጽሁፍም በንግግርም መጠቀሙ ቋንቋውን አቀጭጮታል ነው። እኔ አንድ ምሳሌ ላነሳው የምፈልገው ነገር ቢኖር በሀገራችን አሁን አዳዲስ እየገቡ ካሉ ቃላት ኮብልስቶን በጣም ሰዎች መያዝ እስከሚቸገሩ ድረስ መጀመሪያ ላይ ብዙ ያስቸገረ ቃል ነው። ኮብልስቶን ጥርብ ድንጋይ ነው። ኮንዶሚኒየምን ለመልመድ ሰው ብዙ ተቸግሯል። ኮንዶሚኒየም የጋራ ቤት ነው። ሚሊኒየምን ስንጠቀም ያኔ በዚህ በሶስተኛው ሽመባቻ ላይ አማአት የሚል ሊተካው የሚችል የግዕዝ ቃል አለ የሚል ብዙ ሊቃውንት በሚዲያ ላይ ሁሉ አቅርበው ነበር። ግን ሚሊኒየምን ተዋት ነው ሳይቸግር ማለት ነው። እና አሁን እንዳነሳቸው አይነት አላስፈላጊ ቃላትን መጠቀሙ ነው። ነገር ግን በቀደም በስብሰባው ላይ የተነሳ ሌሎችም የአውሮፓውን የሰለጠኑ የሚባሉት ቋንቋዎች እንግሊዘኛን ራሱን ብንወስድ ከአውሮፓ አይደለም ከአፍሪካም ከሌሎችም ሀገራት የተለያዩ ቃላትን ወስደው ነው ቋንቋውን ያሳደጉት። እና መዋስ ክፉ ነገር አይደለም። ችግሩ ምን ላይ ነው? አላስፈላጊ ውሰት። እዚህ በራሳችን ልንተንካው የምንችለውን በራሳችን አስተካክለን የኩሹን ቋንቋን ባህሪ ቢሆን ወደ ሸም አምጥተን አማርኛውን እንዲመስል አድርገን መጠቀም ስንችል አላስፈላጊ አጠቃቀማችን በጣም ቋንቋውን እየጎዳው ነው። እንግሊዘኛ ቀላቅሎ መናገር የስልጡንነት ምሳሌ እየሆነ ትውልዱም ይህንን እየተከተለ እንደገና ሌላውም ዝም ብሎ እንዲሁ ይሄ የአራዳ ቋንቋ የአራዳ ዘዬ የመሳሰለው ቃል በቋንቋ ውስጥ እየገባ ቋንቋው በጣም ችግር ውስጥ ወድቋል የሚል ነው እንግዲህ እኔ ያለኝ።
መልካም። አላስፈላጊ ውሰትና አላስፈላጊ አጠቃቀም ብለዋል ሊቀ ሕሩያን በላይ መኮንን። የአማርኛ ቋንቋ አሳሳቢነትና በቅርቡ በባህር ዳር ዩኒቨርሲቲ የተዘጋጀው የቋንቋና የባህል አውደ ጥናትን ጨምሮ ይህን ችግር ለመቋቋምና ብሎም ለቋንቋ ብልጽግና እየተደረጉ ያሉ ጥረቶችን ነው እየተመለከትን ያለ ነው። ችግሮችና መፍትሄዎች ውይይታችን ይቀጥላል። በሌላ ፕሮግራም መልሰን እንመጣበታለን። ሊቀ ሕሩያን በላይ መኮንን፣ ዶክተር ሂሩት ካሳው ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ።
እናመሰግናለን።
አመሰግናለሁ።
በመጨረሻም የተከበራችሁ አድማጮች፣ ዲሞክራሲ በተግባር በሟቹ ሙሉጌታ ኃይሉ ስም ከሦስት ዓመታት በፊት የተመሠረተውና ሙሉ ፎረም ተብሎ የሚጠራው መድረክ በቅርቡ አንድ የፖለቲካ ውይይት አዘጋጅቶ ነበር። አርሊንግተን ቨርጂኒያ በሚገኘው በሸራተን ሆቴል በተዘጋጀውና በሁለት ፈረቃ ተከፍሎ ከግማሽ ቀን በላይ በተካሄደው በዚህ ፕሮግራም ላይ ታዋቂ የፖለቲካ ምሁራን ተሳትፈዋል። የዕለቱ መወያያ ርዕሶች ሁለት ሲሆኑ አገራዊ የለውጥ እንቅስቃሴ አማራጭ ጥረቶች በኢትዮጵያ ትላንት ዛሬና ነገና የብሔር ብሔረሰቦች ችግር አፈታት ይዘትና አፈጻጸም በ1995ቱ ሕገ መንግሥት የሚሉ ነበሩ። ተከታትያለሁ። በቅድሚያ መድረኩ በስሙ የተሰየመለት ሙሉጌታ ኃይሉ ምን አይነት ሰው ነበር? ሙሉ ፎረምስ እንዴት ተቋቋመ? ከድርጅቱ መሥራቾች አንዱ አቶ አያሌው ከበደ በወቅቱ መድረክ ላይ ከገለጹት ቀንጨብ አደርጋለሁ።
ሚያዝያ 9 ቀን በፈረንጆች አቆጣጠር ነው ውድ ወንድማችንን ሙሉጌታ ኃይሉን ከመካከላችን ያጣ ነው። ይህንም መሰረት በማድረግ በተከታታይ ላለፉት ሶስት ዓመት ይሄ ሶስተኛ ዓመታችን ነው ሙሉጌታን በማሰብ የውይይት መድረኮች አዘጋጅተናል። ባለፈው የዛሬ ሳምንት ይመስለኛል ሙሉጌታ መቃብር ቦታ ሄጄ መቃብሩ ላይ የተጻፈውን ጽሑፍ ሳነብ ነበር። ሙሉጌታ ኃይሉ ይላል ከላይ A man of purpose, principle and passion ይላል። በጣም ትልቅ ነገር ነው ደርሰናል። እና ለምን በሱ ስም መድረክ አናቋቁም ስንል እዚህ አካባቢ በዲያስፖራው ዓለም የሚገኙ ብዙ ኢትዮጵያውያን አሉ። በቀድሞ ጊዜ የነበሩ አሁን ጊዜ የተወለዱ እና ባለፉት 40 ዓመታት ውስጥ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ተሳትፎ የነበራቸው እና አሁንም አክቲቭ የሆኑ ሰዎች አሉ። የተለያየ አመለካከት ያላቸው ግን አንድ መድረክ ላይ ቀርበው ለመነጋገር የሚፈሩ፣ የሚተፋፈሩ፣ የሚጣሉ፣ የማይቀራረቡ፣ የማይፈቅዱ ሰዎች አሉ እና እኛ ለምን መድረክ ሆነን እነኚህን ሰዎች እያቀረብን እናነጋግርም ነው አላማችን። እና ይሄንን ውይይት በምናደርግበት ጊዜ ሌላው ኮድ ኦፍ ኮንዳክት እንግዲህ ሁላችን የምከተል ሲቪል የሆነ ውይይት እንዲሆን ዘለፋ የሌለበት ማንጓጠጥ የሌለበት ሆስቲሊቲ ጥላቻ የሌለበት እና ሐሳብ ግን ተነስተው ሐሳብ ሮበስት የሆነ ድቅቅ አድርጎ አንድን ጉዳይ መወያየት የሚቻልበት አይነት የውይይት መድረክ እንዲሆን ይህንን ባህል ማስለመድ አለብን ብለን ነው ተነሳነው።
በእለቱ በክብር እንግድነት ከተገኙ የሙሉጌታ ኃይሉ ቤተሰቦች የተላለፉ አጫጭር መልእክቶችም ሙሉጌታ ኃይሉ ከምንም በላይና አስቀድሞ ሀገሩንና ሕዝቡን እንደሚወድ፣ በሰለጠነ ውይይት የሚያምን ጥላቻ የሌለው አዳማጭ፣ ደግና ሩህሩህ እንደነበር፣ በዓላማው ጽኑና ለሰው ልጆች ሁሉ ጥልቅ ፍቅር እንዳለው ይገልጻሉ። ወደ ውይይቱ መርሃ ግብር ልለፍ። በዶክተር ፍጹም አቻምየለ የተመራው የመጀመሪያው ፈረቃ አትኩሮት ሰጥቶ የተወያየው የብሔር ብሔረሰቦች ችግር አፈታት ይዘትና አፈጻጸም በ1995ቱ ሕገ መንግሥት የሚል ነበር። እንደሚታወቀው ሕገ መንግሥቱ ያጎናጸፋቸው ድሎች አሉ የሚሉ አሉ። ዲሞክራሲያዊ አይደለም፣ የኢትዮጵያ ማኅበረሰቦችን ችግር ሊፈታ አልቻለም፣ እንዲያውም ዘረኝነትን አስፋፍቷል የሚሉም አሉ። በዚህ ዙሪያ የተለያዩ አመለካከት ያላቸው ምሁራን ተችተዋል። በአቶ አያሌው ከበደ የተመራው በሁለተኛው ፈረቃ የቀረበው የመወያያ ርዕስ አገራዊ የለውጥ እንቅስቃሴ አማራጭ ጥረቶች በኢትዮጵያ ትላንት፣ ዛሬና ነገ የሚል ሰፊ ርዕሰ ጉዳይ ነበር። በዚህ ዝግጅት ሁለቱንም ለማቅረብ ጊዜ ስለሚወስነኝ በመጀመሪያው ክፍለ ጊዜ ብቻ የቀረበውን በሕገ መንግሥቱ ዙሪያ የተካሄደውን ውይይት ባጭሩ እናያለን። በቅድሚያ ግን በሁለተኛው ርዕስ ላይ ዶክተር ነገደ ጎበዜ በስካይፕ ዶክተር ተስፋዬ ደመላሽ ከመድረክ ትንተና መስጠታቸውን መግለጽ እወዳለሁ። ወደ ሕገ መንግሥቱ ውይይት ስናልፍ አቶ ሄኖክ ጋቢሳን፣ ዶክተር ሰማሀኝ ጋሹንና አቶ አሰፋ ጨቦን እናገኛለን። በአካል በአዳራሹ ውስጥ ባይገኙም በስካይፕ አማካይነት የቀረቡት ዶክተር ሰማሀኝ ጋሹን ላስቀድም። በ1995ቱ የኢትዮጵያ ሕገ መንግሥት ዙሪያ በተካሄደው ውይይት ላይ በእርሳቸው ግንዛቤ አሁን ካለው የፌዴራል አወቃቀር አንጻር ሕገ መንግሥቱ ዲሞክራሲን ለማራመድና ችግሮችን ለመፍታት አያስችልም።
ሕገ መንግሥቱ የረቀቀበት መንገድና የፌዴራል ስርዓቱ ተግባራዊ የሆነበት መንገድ ነው ችግሩ። በተለይ እንደዚህ አይነት የተከፋፈለ የፖለቲካ አስተሳሰብ ባለበት ሀገር ውስጥ ሁሉም የፖለቲካ ኃይሎችና ህዝቦች በሚወክሏቸው ወኪሎች አማካኝነት መጥተው ተወያይተው ሕገ መንግሥቱን ማርቀቅ ማጽደቅ ይጠበቅባቸዋል። ይሄ ግን አልሆነም። ምንድን ነው የሆነው? ያው ህወሓት ማዕከላዊ መንግሥቱን ከተቆጣጠረ በኋላ በአጠቃላይ የፖለቲካ ሂደቱን ተቆጣጠረ። ከዛ በኋላ ምንድን ነው የሆነው? የብሔር ፖለቲካ የሚያራምዱ ኃይሎች ብቻ እንዲሰባሰቡ ተደርጎ ሌሎቹ ከዛ የሽግግር ሂደት ውስጥ በወጡበት ሁኔታ የሕገ መንግሥት ምክር ቤት ምርጫ ተካሄደ። ምርጫው በአብዛኛው ተቃዋሚ ኃይሎች የወጡበት ነው፣ አልተሳተፉበትም። እንደገናም ደግሞ በአብዛኛውም ትክክለኛ ምርጫ አልነበረም። እንግዲህ በዚህ መልኩ የረቀቀ ሕገ መንግሥት በመሆኑ ሌጂቲሜሲው የለውም።
ሀገሪቱ የምትተዳደረው በመሰረቱ በሕገ መንግሥቱ አይደለም ሲሉ ያክሉት ዶክተር ሰማሀኝ ጋሹ ኢትዮጵያ የምትተዳደረው ስልጣን ላይ ባለው ፓርቲ ርዕዮተ ዓለም ወይም አይዲዮሎጂ ማለትም በአብዮታዊ ዲሞክራሲ ነው ብለዋል። ይህኛው የ1995ቱ የኢህአዴግ ሕገ መንግሥትም ከቀደሙት ሦስቱ ሕገ መንግሥቶች የተለየ ይዘት የለውም ብለው እንደሚያምኑ በመግለጽ የጀመሩት በዋሽንግተን ዩኒቨርሲቲ በምርምርና ጥናት ሥራ ላይ ያሉት አቶ ሄኖክ ጋቢሳ ደግሞ ዋና ግድፈቶች ያሏቸውን ዘርዝረዋል።
ጁዲሻል ፓወር ወይ ደግሞ የዳኝነት ስልጣን ላይ ስንመጣ ዳኝነት ወይ ደግሞ ዳኝነት እንደ አንድ መንግስት አካል የሁለቱንም የመንግስት አካልን ኮንትሮል የሚያደርግ ቼክ የሚያደርግ ባላንስ የሚያደርግ አካል ነው። በኢትዮጵያ እንዴት ነው የሚታየው ይሄ ነገር? ስፔሻሊ ዊዝን ዘ ኮንስቲቱሽን የሚባለው ነገር ማየት አስፈላጊ ነው። ለምሳሌ ህገ መንግስቱ ውስጥ የተጻፉት ወይ ደግሞ ሪኮግናይዝ የተደረጉት ማንኛውም አይነት መብቶች ሚኒንግ የሚሰጡት ስኮፑ ዲፋይን የሚደረግ በዳኝነት አካል ሳይሆን በፖለቲካ አካል ነው። ሃውስ ኦፍ ፌዴሬሽን የሚባለው የኦብቪየስሊ የፖለቲካል አካል ነው። ፖለቲካሊ አፖይንትድ የሆኑ ወይ ደግሞ ፖለቲካሊ ኤሌክትድ የሆኑ ኤትኒክ ሪፕሬዘንታቲቭ ናቸው። ኤሌክት የሚደረጉ ከስቴት ካውንስል፣ ከኦሮሚያ ክልል ከሆነ ከኦሮሚያ ስቴት ካውንስል ነው የሚመረጠው። የኦሮሚያ ስቴት ካውንስል ማን ነው ቢባል ብጠየቅ ሬጂም ሜምበርስ ነው። የአማራ ክልልም ከሆነ ኤቭሪ ክልል ሶ ዋን ዌይ ኦር አናዘር ሜምበርስ ኦፍ ሃውስ ኦፍ ፌዴሬሽን አር ፒውርሊ ፖለቲካል ሴንትራል ኮሚቴ ሲሆኑ ናቸው። ሶ ቼክ ኤን ባላንስ አለመኖሩን የምናውቀው ህግንም የማውጣት የመተርጎምም ስራ ላይም የማዋል ወይ ኢንፎርስ የማድረግ አብሶሉትሊ ዶሚኔት የተደረገው በኤክስኪዩቲቭ ብራንች ኦፍ ዘ ጎቨርንመንት ነው ኢን ፕራክቲስ።
አቶ ሄኖክ ጋቢሳ በሰፊው ማብራሪያቸው በተለይ ኢትዮጵያ ውስጥ አንድ ዜጋ በመሬት ንብረቱ ላይ ያለው መብት ፍጹም ታግዶ መሬት በመንግስት ቁጥጥር ስር ከተደረገ ያምባገነን ስርዓት እንጂ ህዝባዊ አይሆንም ብለዋል። በመጀመሪያው ፈረቃ ማጠቃለያ ላይ የቀረቡት አቶ አሰፋ ጨቦም አማራጭ ጥረቶች በኢትዮጵያ ትላንት ዛሬና ነገ እንዲሁም በህገ መንግስቱ ዙሪያ ታሪክ እያጣቀሱና እያዋዙ ማብራሪያ ሰጥተዋል። በተለይ ከአቶ ሙልጌታ ኃይሉ ጋር የነበራቸውን ቅርበት በስፋት ገልጸዋል። በአቶ አያሌው ከበደ የተመራው የሁለተኛው ፈረቃ ውይይት ያተኮረው ሀገራዊ የለውጥ እንቅስቃሴ አማራጭ ጥረቶች የሚል ነበር። ተሳታፊዎች ዶክተር ነገደ ጎበዜ በስካይፕ፣ ዶክተር ተስፋዬ ደመላሽ ከመድረክ ነበሩ። ከጊዜ አንጻር በመግቢያ ላይ እንደገለጽኩት ሁለቱንም ክፍል ዛሬ ማቅረብ አይቻለኝም። የቅዳሜው ፕሮግራም ያበቃው ከመድረክ ለቀረቡ ጥያቄዎች መልስ ተሰጥቶና ከታዳሚው የተሰጡ አስተያየቶች ተደምጠው ነው። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት። ማነው ያለው ምናሩኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ ማነው ያለው ብዬ እኔ ሰው አልወቅስም ማነው ያለው ውስጤ ላያውቀው ማንም ማነው ያለው ስቦ ማለት መተው ነው የሚያኖር የሰራም ደግ አባት ነው
This program has come to you from the Voice of America, Washington.